እንደመነሻ እንዲሆነን ባለፈው ሳምንት ያነበብኩትን ክፍል እንደገና ደግሜ ያነባዋለሁ። ባለፈው ሳምንት ያነበብነው የአንደኛ ቆሮንቶስ ምዕራፍ 7 ክፍል ከቁጥር 8 ጀምሮ እስከ ቁጥር 16 ድረስ ያለው ነው። መጽሐፍ ቅዱስ ከያዛችሁ የአንደኛ ቆሮንቶስ ምዕራፍ 7 ከቁጥር 8 ጀምሮ እስከ ቁጥር 16 ድረስ ያለውን አነባለሁ። ስናነብ አንዳንዱ ላለፈው ሳምንት እንደ ክለሳ ነገር ይሆንልናል፣ አንዳንዱ ደግሞ ዛሬ ለምናነሳው ነገር ላልጨረስነው ነገር ለመጨረስ ይሆነናል። እሱን እናነባለን። ቆም ብለን ሁሉ ጊዜ እንደምናረጋው አንብበን ጸልየን እንቀመጣለን ማለት ነው። ምዕራፍ 7 አንደኛ ቆሮንቶስ ቁጥር 8 ላላገቡና ለመበለቶች ግን እላለሁ እንደኔ ቢኖሩ ለነርሱ መልካም ነው። ነገር ግን በመኝት ከመቃጠል መጋባት ይሻላልና ራሳቸውን መግዛት ባይችሉ ያግቡ። ሚስትም ከባሏ አትለያይ፣ ብትለያይ ግን ሳታገባ ትኑር ወይም ከባሏ ትታረቅ። ባለም ሚስቱን አይተዋት ብዬ የተጋቡትን አዛቸዋል፣ እኔ ግን አላዝም ጌታ እንጂ። ሌሎችንም እኔ እላለሁ ጌታም አይደለም፣ ከወንድሞች ወገን ያላመነች ሚስት ያለችው ቢኖር እርሷም ከእርሱ ጋር ልትቀመጥ ብትስማማ አይተዋት። ያላመነ ባል ያላት ሚስትም ብትኖር ይህ ከእርሷ ጋር ሊቀመጥ ቢስማማ አትተወው። ያላመነ ባል በሚስቱ ተቀድሷልና ያላመነችም ሚስት በባሏ ተቀድሳለች። አለዚያ ልጆቻችሁ ርኩሳን ናቸው፣ አሁን ግን የተቀደሱ ናቸው። የማያምን ግን ቢለይ ይለይ፣ ወንድም ቢሆን ወይም እህት እንዲህ በሚመስል ነገር አይገዙም። እግዚአብሔር ግን በሰላም ጠርቶናል። አንቺ ሴት ባልሽን ታድኚ እንደሆንሽ ምን ታውቂያለሽ? ወይስ አንተ ሰው ሚስትህን ታድን እንደሆንህ ምን ታውቃለህ? ያለ ይቀጥላል። ምዕራፍ 7 አንደኛ ቆሮንቶስ ጋብቻን እና የቤተሰብን ሁኔታ በተመለከተ ለአንድ ክርስቲያን የእግዚአብሔር ቃል የሚሰጠውን መመዘኛ ነው እየተመለከትን ያለነው። ላላገባችሁም ላገባንም በጣም የሚጠቅሙ ፕሪንሲፕልስ ነው ያሉት። አስፈላጊ ነው። ቅድም እንደተጠቀሰው ለዘመናችን ለቤተሰብ ለባሎች ለሚስቶች እጅግ አስፈላጊ የሆነ ትምህርት ነው። ላላገባችሁም ልክ እንደዚያው ዋና ዋናዎቹ ነገሮች እየተመለከትናቸው ያሉት ነገሮች አይ ቲንክ አትረሱም ብዬ ነው የማስበው። ነው እንደ ጥሪያችን እንመላለስ ነው። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 17 እስከ 24 ነው ትልቁ ፕሪንሲፕል። ሁሉ ሰው እግዚአብሔር እንደጠራው ይመላለስ። የእግዚአብሔርን ጥሪ በሙላት በሕይወታችን እንድንፈጽም ነው የተጠራ ነው። እንዳናገባ ተጠርተን እንደሆነ እሱን ለእግዚአብሔር ዓላማ መኖር ማለት ነው። ለአገልግሎት ለእግዚአብሔር ዓላማ እስከ ጊዜው ያላገባችሁም ቢሆን ለሌላም ጊዜ ደግሞ እንዳታገቡ እንደ ጥሪ እንደ ካሪዝማ እግዚአብሔር ለሰጣቸው ሰዎች ጌታን ለማገልገል ልባቸው ሳይከፈል መጽሐፉ እንደሚያስተምረን ልባቸው ሳይከፈል ጌታን ለማገልገል እንዲኖሩበት። ግን ባለፉት ጥቂት 3-4 ሳምንታት ደግሞ የምንነጋገረው እንድናገባ የእግዚአብሔር ጥሪ ለሆነ ሰዎች እግዚአብሔር በጋብቻ ውስጥ እንዲኖሩ ለጠራቸው ሰዎች የእግዚአብሔር ፈቃድ ነው እያየን ያለን። የቤተሰብን ሁኔታ የትዳርን ጉዳይ ላገቡ ሰዎች ነው። ዋና ዋናዎቹን ላስታውሳችሁ። እንድናገባ ለተጠራን ሰዎች ካሪዝማ የሚለውን ቃል የተጠቀመው ጳውሎስ አንዱ እዚህ ላይ ነው። እንደ ጥሪ እግዚአብሔር ከጠራን ለጋብቻ እግዚአብሔር ከጠራን በአንድ ወንድና በአንዲት ሴት መካከል ያለ ጋብቻ መልካም ጥሩ ነው። ለያንዳንዱ ሚስት ትኑረው ለያንዳንዲቷም ደግሞ ምን ይኖራል? ባሏ ባ ሶ በወንድና በሴት መካከል ያለ ጋብቻ ሞኖጋመስ የሆነ ማለት አንድ ባንድ ለያንዳንዱ አንድ ባል ወይ ሚስት መልካም ነው። የእግዚአብሔር ድንጋጌ ነው። የእግዚአብሔር ቃል ኪዳን ነው። እግዚአብሔር የሚወደው ነው። ደስ ይላል። ለተጠሩ ትዳር መልካም ሰው ብቻውን ይሆን ዘንድ መልካም አይደለም ብሏል እግዚአብሔር። አንድ ላይ ስለሆን በጣም የተሻለ ነው። ለጋብቻ እግዚአብሔር ከጠራችሁ ነውር የለውም፣ መልካም ነው፣ ደስ ይላል። ኢንፋክት የስህተት ነገሮችና የመጨረሻው ዘመን የስህተት አስተምህሮች አንዱ ጋብቻን መከልከል ስለሆነ ቅዱስ ጳውሎስ በመልእክቶቹ ሁሉ የሚያስተምረው ጋብቻን መከልከል ልክ አይደለም። ጋብቻ በእግዚአብሔር የተፈጠረ ነገር ስለሆነ መልካም ነው። የጋብቻ ቃል ኪዳን ሌላው አንድ ሁለት ሳምንት ጊዜ ያጠፋ ነው። ለተጋቡ ባልና ሚስት በጋብቻ ቃል ኪዳን ውስጥ የፍቅር ግንኙነትን ፉልፊልመንት በሙላት እንድንኖር የእግዚአብሔር ፈቃድ ነው። ለተጋቡ ሰዎች፣ በትዳር ውስጥ ላሉ ሰዎች በፍቅር አንዳቸው ለአንዳቸው ደስታና እርካታ መኖር የእግዚአብሔር ፈቃድ ነው። የጋብቻ ቃል ኪዳን በፍቅር አንዳችን ለአንዳችን የሚገባውን በማድረግ የምንኖርበት ነው ነው። ይሄን ስለዘለል ነው ብዙ አልመለሳችሁም። ግን ባል የሚገባትን ያድርግላት፣ ሚስትም ለባል የሚገባውን ታድርግ። ኦኬ። ባል በገዛ ስጋው ላይ ስልጣን የለውም። የማን ነው? ጭጫላችሁ። የሚስቱ ነው ስጋው። ሚስትም እንደዚያ። ይሄ ነው ያወራ ነው እንግዲህ። የሚስትም አካል ስጋ የእሷ ብቻ አይደለም የባል። ሶ በጋብቻ ውስጥ መከላከል፣ በጋብቻ ውስጥ የፍቅር ድርቅ እንዲኖር የእግዚአብሔር ፈቃድ አይደለም። ባጭሩ ከድርቅ እግዚአብሔር ይጠብቀን። ድካር ከእግዚአብሔር ነው። ዓለምናት ወስዳ ጾታዊ ግንኙነትን ወሲባዊ ግንኙነትን ወስዳ ያበላሸችው ዓለምናት ስለተበላሸ ዓለም ስላበላሸችው በጣም እኛ ደግሞ ማፈርና መሽቆርመም የለብንም ነው። በባልና በሚስት መካከል ያለ ግንኙነት ንጹህ ነው፣ መኝታው ንጹህ ነው ብሎታል እግዚአብሔር። ይቀበለዋል። ሶ ይሄን መቃል ባልመለስ ይሻላል። ተከተኳችሁ ብዙ ምን ያደርግላችኋል? ሌላው ጋብቻ፣ የጋብቻ ቃል ኪዳን ባለፈው ሳምንት የጀመርነው ዛሬ ትንሽ የምንጨርሰው የጋብቻ ቃል ኪዳን የዘላለም ቃል ኪዳን ነው። ጊዜያዊ ኮንትራት አይደለም። የዘላለም ኪዳን ነው ጋብቻ። እግዚአብሔር ሲመሰርተው እሱ ነው። ታስታውሱ ከሆነ ያገባችሁ ሰዎች በዚች መድረክ ላይ ወጥተን የተናገርናት ቃል ኪዳን ሞት እስከሚለያየን ድረስ፣ ሞት እስኪለያየን ድረስ፣ ባልና ሚስት ሞት እስኪለያቸው ድረስ የጋብቻን ኪዳን እንዲያፈርሱት የእግዚአብሔር ፈቃድ አይደለም። ጋብቻ የዘላለም ኪዳን ነው እንጂ ሳይስማማን የምናቆመው ኮንትራት አይደለም። ያላገባችሁ ሰዎች ለዘላለም የምትገቡበት መሆኑን አውቃችሁ ግቡ። እየሰራን የምናፈርሰው ቤት ቤት አይደለም። ቤት ከተገባ አይፈረስም። ለማፍረስ አትግቡ፣ ለጊዜያዊ አትግቡ። እስከ ሞት እስኪለይ ድረስ፣ ሞት እስኪለይ ድረስ። ጋብቻን የሚለየው ሞት ብቻ ነው። ሁለት ተጋቢዎች ባልና ሚስት የሚለያቸው ኪዳኑ የሚቋረጠው ከኪዳኑ ነፃ የሚወጡት ሞት ብቻ ነው። እሱ ነው። ሞት ሲኖር አንደርስታንደብል ነው። 8 እና 9 ቁጥር ባለፈው ሳምንት ያየ ነው። ሞት ሲኖር ነፃ ናቸው። ያላገቡ መበልቶች የሚላቸው ያላገቡ ግን አግብተው የነበሩ ማለት ነው። ያላገቡ ግን አግብተው የነበሩ የትዳር ጓደኛቸው ይሞተባቸው ማለት ነው። ስቲል ሪኮመንዴሽኑ ባገቡ መልካም ነው፣ ጥሩ ነው። የዘላለም ስለሆነ ኪዳኑ ግን ይሄ ባለፈው ሳምንት አይተነዋል። በመኞት ከመቃጠል ራስን መግዛት ከሌለ በኃጢአት ከተሳቡ ቢያገቡ ምንም አይደለም፣ ያግቡ። ሶ ኪዳኑ ከኪዳኑ ነፃ ናቸው። ማግባት ቢፈልጉ ከኪዳኑ ነፃ ናቸው። ባል የሞተባት ሴት ከዛ ኪዳን ነፃ ናት። ሚስት የሞተችበት ባል ከዛ ኪዳን ነፃ ነው። ኢን ዚስ ኬዝ ከፈረሰ በኋላ ራሳቸውን መግዛት ካልቻሉ በኃጢአት ከሚኖሩ ቢያገቡ ጥሩ ነው። ከዛ ውጭ ግን ይሄ ነው መስማት ያለብን። ከዛ ውጭ ግን ፍቺ፣ መለያየት፣ የትዳርን ኪዳን ማፍረስ ለዚህ የእግዚአብሔር ቃል ቦታ የለውም ነው። በቃ ቦታ የለውም። ፍቺ በእግዚአብሔር ቃል ስፍራ የለውም። ኢንካሬጅመንት የለውም። ጥቅስ አይጠቀስለትም። ቁጥር 10 እና 11 ባልና ሚስትን አድሬስ የሚያደርገው ጳውሎስ ሚስት ከባሏ አትለያይ ነው። በቃ አትለያይ፣ ቃላቶቹ አትለያይ፣ አይተዋት። እንደገና ልድገምላችሁ ቁጥር 10 ሚስት ከባሏ አትለያይ። ኦኬ አንድ ትታረቅ። ቁጥር 10 ሁለት አትለያይ፣ ትታረቅ፣ አይተዋት። በሁለት ቁጥር ውስጥ ነው። ቁጥር 10 እና 11 አትለያይ፣ ትታረቅ፣ አይተዋት ብዬ አዛቸዋለሁ። ትእዛዝ ነው ወይ? ኮማንድ ነው። አይተው ሰው በኪዳን ውስጥ ከገባ አይተዋት። ስንጣላስ ትታረቅ። በመካከላችን ልዩነት ሲኖር ታረቅ፣ ፍታ። የጌታ ትእዛዝ ለምን እንደሚል አይተናል። ቀጥታ የኢየሱስ ትእዛዝ ስላለ ኢየሱስ ፍቺን ቀጥታ ነው የተቃወመው። በሆነ ባልሆነው ሚስቶቻቸውን የሚፈቱ ፈሪሳውያን በጠየቁት ጊዜ አይሆንም፣ የለም ቦታ። እነሱ ወደ ሕጉ ነው የሚሄዱት፣ ወደ ሙሴ ነው የሚሄዱት። ኢየሱስ ከሙሴ በፊት ከሕጉ መሰጠት በፊት ወደ ፍጥረት ነው የሚወስዱ። ፈጣሪ በመጀመሪያ ወንድና ሴት አድርጎ ፈጠራቸው። ዓለም ሁለቱ አንድ ሥጋ ይሆናሉ፣ ሁለት አይደሉም። ከዚህ በኋላ አንድ ናቸው እንጂ ሁለት ስላይደሉ ፈጣሪ አንድ ያረገውን ያጣመረውን የፈጣሪን ስራ ፈጣሪ አንድ ያረገውን እንግዲህ ሰው አይለየው። አለቀ። አንድ ያረገውን አይለየው። ልዩነት ሲኖርስ ታረቅ፣ ተስማማ፣ ፍታ። ፍታ ማለት ሚስትን ሳይሆን ችግሩን። ብዙ ሰዎች ችግር አይፈቱም፣ ግን ሚስት ይፈታሉ። በነገራችን ላይ ችግር ሳይፈታ ሚስት የፈታ ሰው ከነ ችግሩ ነው የሚሄደው። የሚቀጥለውም ጋር ቢጋባ ሚስት ይፈታል እንጂ ችግር አይፈታም። ችግር እንድንፈታ ነው እኛ የተጠራነው። ሉክ ወንድሞች፣ እናቶች አንድ ነገር ንገራቸው። አንድ ፕሪንስፕል፣ መለያየት ለፈለገ ሰው ጥቂት ሰበብ ይበቃዋል። ምንም አታስታርቃችሁ። ኦልሬዲ ጨክኗል ሰውዬው። የሆነው ያልሆነው እንደ ሰበብ ያቀርባል። እንትንም አይደለችም፣ እንትንም አይደል፣ እንትንም አይደል፣ እንትንም አይደል። ማስቆም አይቻልም። በሩ ክፍት ነው ለሱ። በር ከፍተው የሚኖሩ ባለትዳሮች አሉ። ካላዋጣ የነገር ዘለው ለመውጣት ማለት ነው። በር ጠርቅመው አይዘጉም። የኋላ በር አላቸው፣ መጠባበቂያ። እንትን ከሆነ አመልጣለሁ ብላ አላት በር። የትዳር ውይይት በር ተዘግቶ ነው የሚደረገው። መውጫ በር የለውም። በር ገርበብ ብላረገ ሰው ሰበብ ይቃቃዋል በቃ ሰበብ እንደ ብሉይ ኪዳን እስራኤላዊ ወንዶች ማለት ነው አስነዋሪ ነገር ካገኘባት ምትለው አንጠክስ ወስደው ሰበብ ወጥ ቀጠነ አይን ጠቆረ ሰበብ በር ጥርቅም አርገው ለዘጉ ባልና ሚስት ደግሞ አይጣሉም አይደለም በነገራችን ላይ ያላገባችሁ ሰዎች ስሙ ክርስቲያን ባልና ሚስት አይጣሉም ብሎ የነገራችሁ ሰው ካለ ይጣላሉ እግርና እግር እንኳን ሲሄድ ይጋጫል እንኳን ባልና ሚስት የሚባል ቁጭ ቁጭ ብለው ሁለት ሰው በር ጥርቅም አርገው ለዘጉ ተጋቢዎች ግን ጠብና ክርክር የፈለገ ቢኖር ለሰበበኛው ትንሽ ይበቃዋል በሩን ለዘጋ ሰው ግን የማይፈታ ችግር የለም የማይፈታ ችግር የለም ባይ ዘ ወይ የኛ ችግር እንኳን አይፈታም ብሎ የሚደመደሙ ባለ ትዳሮች አሉ ማን ነው ያለው ምናልባት እንኳን ከአቅም በላይ የሆነ ችግር ካለ ተቀበለን እንድንኖር ነው እንጂ አፍረሰን እንድንወጣ እግዚአብሔር ቃል ያስተምረን ምናልባት እንኳን ካል አንዳንድ ባህሪያት አይቀየሩ ይሆናል ምን ላርግ ታዲያ ይዘሽ ኑሪያ አንተም አላህ ችግር አንተም ችግር ስላለ እሷም ይዛት ኑር አንተም ይዘህ ኑር ፍቺ ፈጽሞ ኮምፕሊትሊ ማይሆን ነገር ነው እስቲ መልከቶ ወገኖች እንዴት ነው በአንድ ክርስቲያን ባልና ሚስት ህይወት ውስጥ ፍቺ እንደ መፍትሄ የሚሆነው ኤፌሶ ምዕራፍ 5 ቤታችሁ ገብታችሁ እዩ ግድ የለም ዲስትራክትድ እንዳንሆን ኤፌሶ ምዕራፍ 5 ባልነትንና ሚስትነትን ከኢየሱስና ከቤተክርስቲያን ሪሌሽንሺፕ ጋር ነው አንድ የሚያደርገው ቁጥር 22 እና 23 ኤፌሶ ምዕራፍ 5 ላይ ባል ሚስቱን ይውደዳት ይላል ባይ ዘ ወይ በጣም ብዙ ቶች የሚጠቅሱት ሚስት ለባል ትገዛ በሚለው ነው የሚነጫነጩት ከመነጫነጫችሁ በፊት መጀመሪያ ደረጃ መጽሐፍ ቅዱስ የሚሰጠን ፕሪንሲፕል ኤፌሶን 5 ላይ እርስ በርሳችሁ አንዳችሁ ለአንዳችሁ የተገዛችሁ ሁኑ ነው መገዛዛት አለ በባልና ሚስት ምክንያት ብቻ ሳይሆን መገዛዛት አለ ባይ ዘ ወይ በጣም መገዛዛትን አሁን ዓለማዊው ዓለም እንደሚያስበው አታስቡ መገዛዛት ጥሩ ነው ማን ነው መገዛትን ነውር ያደረገው ዓለም ካልተገዛዛ አይኖርም በቃ እኔ ምንም በቃ የሆነ ባላገር ሰባኪ ነኝ ምንም ሞደርናይዝ ማድረግ አልችልም ያልተገዛዛ ሊኖር አይችልም እግዚአብሔር ይህንን ዓለም የሚያስተዳድረው በመገዛዛት ፕሪንስፕል መገዛዛት ማለት ግን መጨቆን ማለት አይደለም መገዛዛት ማለት አቢዩዝ ማድረግ ማለት አይደለም መገዛዛት ማለት እንደፈለክ ማድረግ ማለት አይደለም ግን መገዛዛት የእግዚአብሔር ፕሪንስፕል ነው ፕራክቲካሊ ማይሰራም ካልተገዛዛን አንኖርም አሁን የአፍሪካ እኔ ፖለቲከኛ አይደለም ግን የአፍሪካ ችግርና የኛ በተለይ የአፍሪካ ቀንድ ችግር እኮ ሁሉ መግዛት ይፈልጋል ካልገዛ አያርፍም ደግሞ መገዛት ደግሞ ያስፈልጋል ስንገዛና ስንገዛ ነው ዓለም በሰላም የሚኖረው መግዛትና መገዛትን የማያውቅ ሶሳይቲ አብሮ ሊኖር አይችልም ይሄ አፔንዲክስ ነው ፖለቲካ ነው ምን አገባኝ ያገባኛል ግን አሁን ጋብቻ ነው የቤታችን ያለውን ዓለም ከፈታን ቤተ መንግስት ይፈታል መገዛዛት ምናም የሚለው ኮንፊውዝድ አትሁኑ የሚነፍሰው ነፋስ አይወሰዳችሁ ባለ ሚስቷ ትገዛ ይላል ምን ችግር አለ እግዚአብሔር እየገዛ ፍጥረት እየተገዛ አይደል እንደሚኖረው መጀመሪያ መግዛትና መገዛትን እኮ ከፈለጋችሁ እግዚአብሔር ጋር ተማሩ ዓለምን ይገዛል ፍጥረት ዓለሙ ይገዛል አለቀ እግዚአብሔር አምላካችን የፍጥረት ዓለሙ ንጉስ ነው ዳኛ ነው ዋና ነው ገዢ ነው አሽከርካሪ ነው መሪው በሱ እጅ ነው ያለው ፍጥረትን ወደ ወደድን ለመውሰድ ስልጣን አልሰጠንም ይመራል እንመራለን ተመስገን ከዛ ከሱ በታች ደግሞ መሪዎች አሉ እንመራለን እኛ አሁን በእስራኤል ውስጥ ነዲቦራ እንደዘመሩት እግዚአብሔር መሪዎችን ስለሰጠ ህዝቡም ደግሞ በፈቃዳቸው ስለተገዙ እግዚአብሔርን ያመሰግናሉ ስለተመሩ በየደረጃው መንግስት አለ ፖሊስ አለ ጀስቲስ አለ ትምህርት ቤት አለ፣ አስተማሪ አለ፣ ዳይሬክተር አለ። ተመስገን ነው። አንተ ትምህርት ቤት ውስጥ ሁሉ አለቃ አይደለም፣ የክፍል አለቃ አለ። እሱ ኦቶሪቲ አስተማሪ አለ። እንዴ ባይኖር ምን ልንሆን ነበር? ይመራሉ፣ እንመራል። እርስ በርስ መገዛዛትና መመራራት በፍጥረት ዓለም ውስጥ ያስቀመጠው ነው እግዚአብሔር። ኃጢአተኛው ዓለም የሚተዳደረው በመገዛዛት ነው። ሰው ይሄ ቶሎ ብላችሁ መደንገጥ አያስፈልግም። ኤፌሶን 5 ላይ ያለው ባልና ሚስት አኗኗር ተመልከቱ። ባል ሚስቱን ይውደዳት ይላል። እንደማ ይሄ እኮ ነው በጣም በነገራችን ላይ እኮ የባል ነው ከባዱ። እንደማን ይውደዳት ነው የሚለው? እንደ ራሱ ይውደዳት። ደሞስ እንደሞስ በሏስ ብቻ ሳይሆን በደንብ በሏት። ኢየሱስ ክርስቶስ ቤተ ክርስቲያኑን እንደወደዳ ራሱን አሳልፎ እንደሰጠ እሷን ለማንጻት፣ እሷን ለማስተካከል፣ እሷን ለማጥራት፣ እሷን የሆነ ነገር ለማድረግ ራሱን አሳልፎ እንደሰጠው በመስቀል ላይ እንደሞተው እንደ ኢየሱስ። የባል ጥሪ ምንድን ነው? ባሎች ስሙኝ ፕሊስ። የባል ጥሪ ምንድን ነው? መሞት መሞት እለት እለት መሞት። እየሞትክ ሳክሪፋይስ እያረግ ሚስትህን መንከባከብ። ይንከባከባል፣ ይመግበዋል ይላል መጽሐፍ ቅዱስ። መመገብ፣ መንከባከብ፣ መሰዋት፣ ሳክሪፋይስ፣ መሞት። እንደ ኢየሱስ በኃይል ሳይሆን በመሞት ነው የምንወደው። በመሞት ለራስ ፍላጎት፣ በመሞት ለራስ ምኞት፣ በመሞት እንደዛ እኮ ነው ያዳነን። እንደዛ እኮ ነው ያዳነን ለራሱ በመሞት። መሞት ማለት መስቀል ላይ የጀመረ መስሏችሁ እንደሆነ ተሳስታችኋል። ከመስቀል በፊት ኦልሬዲ ሞቷል ኢየሱስ። በስጋ ሳይሆን ለፈቃዱ ሞቷል። ለፈቃዱ ባይ ዘ ወይ በስጋ ከመሞት ይከብዳል። በስጋ መሞትማ መሞት ነው። ከሱ በፊት ሞቷል ኢየሱስ። አባት ሆይ አለ። እኛን ሲያስማለ ነው ቤተክርስቲያኑ ሲያስብ፣ አባት ሆይ ይህች ጽዋ ፈቃድ ከሆነ ይህች ጽዋ ከኔ ምን ትሁን ትለፍ፣ ግን የኔ ፈቃድ አይሁን የማን ይሁን። ይሄ እኮ ነው መሞት ማለት። ባል ትዕቢተኛ የሚሆነው መቼ ነው? የኔ ፈቃድ ብቻ ካልሆነ ነው። የተጠራኸው ግን ለመሞት ነው። ሚስት ለባሏ ትገዛ ይላል። እንደማን? ቤተ ክርስቲያን በፈቃዷ ተገዳ ሳይሆን በፈቃዷ በፍቅር ለኢየሱስ እንደምትገዛ። እሺ፣ አሁን እንደ ኢየሱስ ለመውደድ የሞተ ባል፣ ለፈቃዱ የሞተ ባል ብታገኚ መገዛት ይከብድሻል? መገዛት እኮ ከባድ አይደል? እንደዚህ አይነቱ ቢገኝ አሁን ለኢየሱስ ወደን አይደል እንደምንገዛው? ኢየሱስ ምንድን ነው የምንለው? ኢየሱስ ምንድን ነው በሏ። ተገዳችሁ ነው እንዴ ጌታ የሆነው? እስቲ ወድጄ ነው የምትል? ፖሊስ አላቆመ። አንድ ወንድማችን ቅርብ ጊዜ እንደምትን ያለ ሰገድን ያለ ጠመንጃ ሲዘምር እና ስለ እውነት እኮ ነው። በጠመንጃ ስገድ ምናምን ብሎ ዛ ምንም ጠመንጃ የለው ምን የለው በፍቅሩ ብቻ መስቀል ላይ ስለሞተልን ብቻ ራሱን ስለሰጠን ብቻ ፈቃዱን ስለሰጠን ብቻ ወደን እንገዛለን። ደስ እያለን እንገዛለን። ኢማጂን አሁን እኮ ተገዢ ምናምን የሚሉ ሰዎች አሉ። በጠመንጃ እንዴት ይሆናል? ሚስት እንድትገዛ ነው ትገዥ ገዛ። ይሄ መግዛት ሳይሆን አቢዩዝ ነው። በሀገራችን በጣም አለ ይሄ። ያው ከአቢዩዝ ተነስተን ስለምንፈራው ነው እንጂ ቃሉን አለ በሀገራችን። እንደዚህ አይነት በጣም ኃይለኛ ባሎች እኮ አለን እኮ። በጣም አለን። ሳንሞት መግዛት የምንፈልግ ማለት ነው። እኛ ጫፍ አንሰጥም። እኛ ኢንች አንራመድም። ሁሌ የኔ ብቻ ነው። ኃይለኛ ነን፣ አርበኛ ነን፣ እንደ ቆምን ነን፣ ቀጥ እንዳለን። ለመሰላችሁ አንዳንድ ሰዎች ሚስቶቻቸውን ለመውደድ የሚሞክሩት እንደ ኢየሱስ ሳይሆን እንደ አባቶቻቸው። ሚስቴን ውደድ እንደ ኢየሱስ ነው ተባለ። ኢየሱስ ቤተክርስቲያኑን እንደወደደ ያንተ ሞዴል አሁን የሥጋ አባትና አያት መሆናቸው ቀርቷል። ኢየሱስን ካሳዩ ጥሩ ነው፣ ካላሳዩ ግን ቻው ነው። ልክ እንደ አባታቸው የሚኖሩ ሰዎች አሉ። በካውንስሊንግ ኮስ ስለምንገኝ ነው እንደዛ አይነት አቴ እኛ በዘራችን ቆፍተን ያለነን ምን አይነት ገና ሲጀምር ማለት ነው እንደዚህ ለሴት እንደዚህ ፊት የሚሰጥን ዘር ምንም የለንም እኛ በቤታችን እንዳለ አባቴም አያቴም ቅድመ አያቴም ቀጥ አድርጎ ነገር አለቀ እኮ። ከዛ በኋላ እኮ ውይይት የለም። እኛ እኮ ሞዴላችን ኃይል እያለው የሞተ የወደደውን ማድረግ እየቻለ የሞተ የናዝሬቱ ኢየሱስ እሱ ነው ሞዴል። እሱ ነው የኔ ሞዴል። የፈለግኩትን ረግጣለሁ የሚል ሰው ሳይሆን ሞዴሌ መርገጥ እየቻለ ግን ራሱ የሞተ ያረገጠ ብቻ አይደለም የሞተ የኔን ፈቃድ ለቅቄ ያለው ያለ እሱ ነው ሞዴሌ። ትንሣኤ ያለው ስንሞት ነው እንጂ ረግጠን ስንገዛ አይደለም። ትንሣኤ ለሚሞቱ ነው። ባል እንዲሞት ሚስት እንድትሞት ነው ጥሪያችን ብዬ ነው የማምነው። እኔ መገዛት መሞት ነው። ባልም እንዲሞት ሚስትም እንድትሞት። የሞተ ሰው እንዴት ይፋታል? ለፈቃዱ የሞተ ሰው አሁን እኮ ስላልሞትን እኮ ነው የምንፋታው። የእኔ ሀሳብ ካልሆነ እንለያያለን ይላል። እሷም የእኔ ሀሳብ ካልሆነ እንለያያለን ይላል። ያልሞተ ክርስቲያን ይባላል። የሞተውስ እንደዚህ ቢሆን ደስ ይለኝ ነበር፣ ይሄ ነው ትክክለኛ ካልሽ ያንቺ ፈቃድ ይሁን ብትል እስቲ ዛሬ ሰርፕራይዝ አድርጋት። የእውነት ወደ ሰርፕራይዝ ርቅ ብለህ ነበር። ኦኬ ኦኬ፣ በቃ ይሁን፣ ኃጢአት እስካልሆነ ድረስ ይሁን። ኦኬ። እንደዚህ እንዲሆን ነበር የኔ ፍላጎት። እሱን መደበቅ የለብህም። ኢየሱስ እንደዛ ነው። እንደዚህ እንዲሆን ነው የኔ ፍላጎት። ወደ ግራ እንድንሄድ ነበር የኔ ፍላጎት። አንቺ ቀኝ መርጠሻል። እንደ እግዚአብሔር ቃል ሲመረመሩ ችግር የለባቸው። እኔ አሁንም ፈቃዴ ግራ ነው፣ ግን የኔ ፈቃድ ሳይሆን ያንቺ ፈቃድ። አም ሹር 99.9 እህቶቻችን ባይ ዛት ታይም ወደ ቀኝነት የሚለውን ጥለውታ። እስቲ መሞትን ተለማመዱ ፕሊስ። የብዙ ክርስቲያን ትዳር እየፈረሰ ያለው ባልና ሚስት መሞት ስላቃታቸው። መስቀል ላይ እስቲ እንገናኝና እንፋታ እንደሆነ መስቀል ላይ ተገናኝተን ፍቺ አያምርህም። እስቲ መስቀሉ ላይ እንገናኝ። ትታረቅ አትለያ የሚለው ይሄ ነው። በመስቀሉ ላይ የማይፈታ ችግር የለም። ታውቃል፣ መስቀል ላይ ሰማይና ምድር ከታረቀ ባልና ሚስት መታረቅ አይችሉም። መስቀል እኮ ሰማይና ምድር ያስታረቀ ፕሪንስፕል ይሰራ። የመስቀል ፕሪንስፕል ይሰራ። የመስቀል መርህ ይሰራል። በምን አወቅ? ሰማይና ምድርን አስታረቀው እግዚአብሔር። ትልቁን ችግር የፈታ መስቀል የእናንተን ቤት ችግርማ ሊፈታ እንዴ ይችላል? ፕሪንስፕሉን ከኖርን መስቀል ሁሉን ይፈታ፣ ችግር ይፈታ። ትታረቅ አትለያይ፣ ይታረቅ አይለያይ ነው የእግዚአብሔር ፕሪንስፕል። የለውም ቦታ። መስቀል ነው መድኃኒቱ፣ መስቀል ነው መድኃኒቱ። ይሄ የጌታ ትእዛዝ ነው የሚለው ከዚህ የተነሳ ነው። ግን ያው ፍቺ ይሄ ሁሉ ጮኸን የማይቀር ነው አንዳንድ ጊዜ በወደቀ ዓለም ስለምንኖር ይህን ሁሉ አልፌ እፈታለሁ ካሉ ድንጋጌው አያግቡ ነው። ፍቺና ድጋሚ ጋብቻን ቦታ የለውም መጽሐፍ ቅዱስ። ምን ይሻለኛል? ታረቅ በቃ። ምን ይሻለኛል ዛሬ? ታረቅ ታረቂ ሌላስ በቃ። ይሄ ነው መጽሐፍ ቅዱስ እንጂ ሲከፋን እየፈታን መልሰን እያገባን፣ ሲፈታን እየከፋን መልሰን እያገባን ፈታን እያገባን እንዴት ይው የለውም ቦታ። ጥቅስ ሊጠቀስ አይችልም። ሰበብ ለፍቺ መጽሐፍ ቅዱስ አይሰጠንም። ስለ ዝሙት ጠንቅ እንኳን ላስት ዊክ አይተነዋል። ስለ ዝሙት ጠንቅ እንዲሁ በቃ ደከም ያለ ሁሉ ይፈታ አይል መጽሐፍ ቅዱስ። ለእያንዳንዱ ነገር ይቅርታና መሞት ነው የእግዚአብሔር ፕሪንስፕል። ግን አምርረው ለሄዱ ለገለሞቱ ከዚያኛው ፓርቲ ጋር መለያየት ላቃታቸው ነው ጀስቲፋይብል እንጂ ከዛው እጪ ጀስቲፋይድ ሊሆን አይችልም። ወጣቶች ባለተዳሮች ያልፈታችሁ ስሙኝ። እኔ አሁን ማውራችሁ የመጽሐፍ ቅዱስ ፕሪንሲፕል ነው። ይሄንን ፕሪንሲፕል ማሟላት ያልቻሉ ሰዎች ስናገኝ ቸርች ውስጥ አሉ። ምን እናርጋቸው? እንውደዳቸው? አብረን እንሁን? በቃ እህታችን ወንድማችን ናቸው። ፈቶ አግብቷል እኮ በቃ ምን ይሁን? ግን እንደ ሞዴል ግን አይወሰዱም፣ አይጠቀሱም። በጣም ብዙ ሰዎች መጽሐፍ ቅዱስ አይጠቅሱም፣ ሰው ነው የሚጠቅሱት። እርስ በርስ ከተጠቃቀስንማ ቸርች ማለቋል። ሰው አይተን ሳይሆን ኢየሱስን ተመልክተን ነው መጽሐፍ ቅዱስ የሚለን። መፍታት ሲፈልጉ ሰው ይጠቅሳሉ። አንዳንድ ሰዎች እንትና ወንድም እንትና አስፈቶ የለ እንዴ? አንደኛ ቆሮንቶስ ምዕራፍ 7 ለምን አንመጣም? ኢቫንጀሊካል ክርስትና እኮ is supposed to be የሚመሰረተው በእግዚአብሔር ቃል። መጽሐፍ ቅዱስ አማኞች ነን እኮ፣ ወንጌል አማኞች ነን። እንትን እሺ እና ከዛ ደግሞ ይፈቱና ፈተው ማግባት ይፈልጋሉ። ለምን ነው ስራ እንትናስ እንደገና አግብቶ የለም ወይ? ሶስተኛ አግብታ የለም ወይ? ታዲያ ይሄ እኮ ማለት ክርስቲያኒቲ ሳይሆን የሰውየውን ስም ተክተ ነው ቲ ማለት ያለብን። ክርስቲያኒቲ ክራይስት አለው ውስጡ። ዊ ፎሎው ክራይስት። ሰው ሲወድቅስ ክራይስት ኢየሱስን ተመልክተን እንሮጥ ነው። ስለ አቃተን ስታንዳርድ ዝቅ እንድናረግ አታስጨንቁን ፕሊዝ። ይሄ ነው ስታንዳርዱ። ይሄ እኮ ምን ማለት መሰላችሁ? ኦሎምፒክ ስፖርት ምናምን አንዳንድ ጊዜ ስታዩ በቴሌቪዥን ከፍታ ዝላይ አለ የሚዘሉት። ሶስት ሜትር ላይ ከሆነ ሶስት ሜትር ላይ ከተቀመጠ ባሩ እንደዚህ ሶስት ሜትር መዝለል ነው። ለመዝለል ሲሞክር የመጀመሪያው ዘላይ ሲያቀተው ከግሩ ጋር ይዞት ይሄዳል እንጨቱን። ያን ጊዜ ያችን ዱላ መላሽ አለ እዛው አካባቢ ያሉ የሚመልሱት። የቅድሙ ሰውዬ ስላቃተው 2.5 ላይ አረጋት። የሚቀጥለው ዘላይ መዝለል ያለበት 3 ላይ ነው። አልቻለማ የቅድሙ ሳልቻለማ ባይችልም 3 ሜትር ላይ የሚቀመጠው 3 ሜትር ላይ። ከቻልክ ዝለል፣ ካልቻልክ ጸጋ ጠይቅ። መዝለል ያቃታቸውን ሰዎች ግን ሞዴል ማድረግ የቅድሙ ስለጣለ እኔም ልጣል አይልም። ቀጥሎም ይዘለው የቅድሙ ጥሎታል ግን ዘለዋለሁ። ወገኖቼ የእግዚአብሔርን ስታንዳርድ ዝቅ እንድናረግ ቤተክርስቲያንን ማስጨነቅ ተገቢ አይደለም። በየቸርቹ ያለው ችግር ይሄ ነው። ዝቅ አርጉ ስታንዳርዱ። አክርራችኋል እናንተ። እኛ ያከረር ነው እኮ አይደለም። ይሄ ነው የእግዚአብሔር ሞዴል። ሞዴሉ ደግሞ ስነ ፍጥረት ነው። ወንድና ሴት አድርጎ ፈጠራቸው አንድ ላይ እንዲሆኑ፣ አንድ እንዲሆኑ። እግዚአብሔር ያጣመረውን ቤተክርስቲያን ትለይ አይልም። እግዚአብሔር ያጣመረውን ሰው አይልም። ይሄ ነው ስታንዳርዱ። አቃተን፣ እንጸልይ ጸጋ እንዲሰጠን፣ እንታረቅ ከትዳር ጓደኞቻችን ጋር። ኢትስ ኖት ቱ ሌት ለአንዳንዶቻችሁ ይቅርታ ጠይቆ ባልና ሚስትን መመለስ ኢትስ ኖት ቱ ሌት። ስላላወቅኩ ነው ብሎ እኮ መሞት በጣም ጥሩ ነው። አመት ሁለት አመት ይሆናችሁ ይሆናል። ኢትስ ኖት ቱ ሌት። ስላላወቅኩ ነው። መታረቅ፣ መስማማት፣ አንድ ላይ መሆን ነው። መለያየትን መጽሐፍ ቅዱስ አያስተምረን። ሶ ያቃታቸው ወንድሞችና እህቶች አሉ። ነገ ደግሞ ማን እንደሚያቀተው እግዚአብሔር ያውቃል። የፈለገ ቢያቀተው ግን ሞዴላችን ኢየሱስ ክርስቶስና እግዚአብሔር ቃል። ሰዎች ስላረጉት አታርጉት ፕሊዝ። ተጋቢዎች ሰዎች ስላረጉት አገልጋዮች ስላረግነው አታርጉት። ክርስትና አገልጋዮችን መከተል አይደለም። ክርስትና ምሳሌ ብንሆናችሁ ጥሩ ነው። ባይ ዘ ወይ እኔ ክርስቶስን እንደምመስል
እኔን ምሰሉ እንድል ነው የተጠራሁት። ግን አንድ ነገር አንድ አረፍተ ነገር መጀመር አለብን። እኔ ክርስቶስን እንደምመስል እስከመሰልኩ ድረስ እኔን ምሰሉ። ግን መምሰል ሲያቀተኝ እሱን ምሰሉ ነው። ያገልጋይ ህይወት ያዩ የተሸወዱ በጣም ብዙ ሰዎች አሉ። ጌታ ይጣቀምበት የለም እንዴ ምን አይላሉ? ጌታን መጣቀም ሌላ ትዳር ሌላ። አንዱ ክራይሲስ አሁን በዘመናችን ይሄ ነው። አገልጋዮችን እስከመጨረሻ ይመከታል የፈለገ ቢሆን ብለው ያመረሩ ሰዎች አሉ። የሰው አዲክሽን ያዛቸው አይሆንም። እኛ እኮ እንኳን ማሙሻን የዘፍጥረት የዕብራውያን ምዕራፍ 11 ሀያላንን እንኳን ተከተሉ አልተባልንም። እስከ መጨረሻ አይሆንም። አብርሃም እስከ መጨረሻ አትከተለው። ዳዊት እስከ መጨረሻ አትከተለው። እያንዳንዱ የተዘረዘሩ እስከ መጨረሻ አትከተለው። ምሳሌ እስከሚሆን ትሄድና ከዛ የሆነ ነገር ሲሆን አለ ምሳሌ የሚሆን ያልወደቀ ያልተሰናከለ ኢየሱስ ክርስቶስ የሚባል ፐርፌክት የሆነ እሱ ነው ምሳሌያችን፣ እሱ ነው የምንከተለው እንጂ ሰው አይደለም። ሶ ጋብቻና ሪሜሬጅንና ፍቺንና እንደ ድጋሚ ጋብቻን በተመለከተ ጥያቄዎች ካሏችሁ ዊ ካን ዲስከስ። ግን ይሄ ነው በቃ ስታንዳርዱ። ፈታችሁ ያገባችሁ ወንድሞችና እህቶች እንዳላችሁ አውቃለሁ። ኤን ታትስ ኢት። በቃ በእጃችሁ ላይ በቃ ሳይሆን ቀረ፣ ሳይከናወን ቀረ፣ በቃ አቃታችሁ። እናንተም ራሳችሁ አቃተኝ ነው እንጂ ማለት ያለባችሁ ምን ችግር አለው አትበሉን ፕሊስ። በቃ አቃተኝ ጀስት በቃ እጄ ላይ ብርጭቆ ተሰበረ ማለት ቀጥለ ያንተን ሰበር ማለት አይደል። እጃቸው ላይ እኮ ብርጭቆ ሲሰበር በላንተም ሰበር እኮ አይባልም። ልጅ ሉክ ስላልቻልኩ እጄ ላይ ብርጭቆ የተሰበረ ሜክ ሹር ያንተ እንዳይሰበር እንጂ ምን ችግር አለ በሌላ ብርጭቆ ይተካል አይባልም። ሶ እንዳቃተው ሰው መኖር ጥሩ ነው ብዬ ነው እኔ እመክራችሁ። አም ሶሪ እኔ ምንም እንግዲህ እንደዚህ ነው የማወራው። እንዳቃተው ሰው መኖር ነው እንጂ እንደተሳካለት ትቢተኛ አትሁኑ። ውስጣችሁን ኑሯት። ውስጣችሁ እኮ ክስ አለ። ውሸትህን ዘና ያልከው ልጆች ተበትነው ዘናና ምናምን ውሸት። እንደ ሞዴል ራስን ፕሬዘንት አታርግ። አይውሽ ልጆችን ከሚስቴ ጋር ባሳድግ የሚለውን ህይወት ማሳየት ያስፈልጋል ለወጣቶች እንጂ ምን ችግር አለ ልጅ ቢበተንም ሰክሰስፉል መሆን ይቻላል ምናምን እያላችሁ እንደ ሞዴል አትቅረቡ። አንዳንድ ጊዜ ማሳየት በጣም ጥሩ ነው። እንዲያውም አይውሽ ትዳሬን ሴቭ አድርጌው ቢሆን ኖሮ፣ አይውሽ ልጆችን እናትና አባት አሳድጓቸው ቢሆን ኖሮ ብሎ ሀምብል መሆን ነው ከእናንተ የሚጠበቀው። አማሙሻ አሁን እኔ ፈትቼ ስላገባው ካንተ የባስኩ ኃጢአተኛ ነኝ ማለት ነው? አረ በፍጹም የኔ ወንድም፣ አንድ አይነት ኃጢአተኛ። የኔ የሚገለጠው በሌላ ነው፣ ያንተ በሌላ ተገለጠ። ሁለታችንም ያውንን ሁለታችንም ቆሜ ስለሰበኩ እንዳይመስል የኃጢአተኝነት መጨረሻው መለኪያ አለመፍታትም አይደል? የጽድቅ መለኪያም አለመፍታት አይደለም? ሳይፈቱ የባሱ ኃጢአተኞች አሉ። የኃጢአት የመጨረሻው ጥግ መለኪያም መፍታት አይደለም። ኃጢአት ነው ትወት ወርቶኪ ነባ። ከእናንተ የበለጠን በቃ ኃጢአተኞች ነው ማለት አይደለም። እኔም አንተ ያው ነው በቃ። የእኔ ጭቃ በሌላ ሳይድ ነው፣ ያንተ ጭቃ በዚህ ሳይድ ሆኗል። ሁለታችንም ጋር ግን ጭቃ አለ። ግን እንዴት እንኑር? እንደ ኃጢአተኛ እንዴት እንኑር ነው? እኔም በደኮምኩባቸው ነገሮች ሞዴል ለመሆን አልሞክር። ንገረኝ አንተም። እኔም በደከምኩባቸው ነገሮች ያቃተኝን ሁሉ ምን ችግር አለ አልበል። ያቃተንን ሁሉ ምን ችግር አለ አንበል። እኔም የሆነ ነገር ሲያቀተኝ ምን ችግር አለ አልበል። አልቻልኩም፣ እናንተ ግን ትችላላችሁ ነው እንጂ ማለት ያለብን። ያልቻልነውን ሁሉ እንደ ሞዴል ማቅረብ የለብንም። በኢትዮጵያ ቤተክርስቲያን ውስጥ ትልቅ ክራይሲስ አለ አሁን። እየፈቱ ማግባት ፋሽን ሆኗል። እግዚአብሔር ከዚህ መርገም ይጠብቃችሁ። ማዕረግ ማለት ባልና ሚስት ተቻችለው አንዱ ለአንዱ ፈቃድ እየሞተና እየተገዛ የእግዚአብሔር መንግስት የምናሳይባት የእግዚአብሔር መንግስት መገለጫ ናት ትዳር ነው
ሰበብ እንኳን ቢኖር እንግዲህ ቁጥር 12 ጀምሮ እሱ ነው እሱ ላይ ትንሽ ልናገር ሰበብ እንኳን ቢኖር አሁን ከዚህ የሚበልጥ ሰበብ ምን አለ ምን ይላል ቁጥር 12 እስከ 16 ወገኖቼ እንዴ በጣም ከኔ ጋር እንደሆነችሁ ታስተውቃላችሁ ግን ቁጥር 12 እስከ 16 ፍቺ ሰበብ ያለ ሲመስል ነው ሰበብ የሚመስል ነገር ሲኖርስ ሰበብ የሚመስል ነገር ሲኖርስ ምንና አሁን ከዚህ የሚበልጥ ሰበብ አለ እሄ እኔ ነኝ የምናገረው ጌታም አይደለም ይላል እሄ በምን ምክንያት እንደሆነ ታውቃላችሁ ዳይሬክት ኮቴሽን ከኢየሱስ ስለሌለው ነው ግን ለምሳሌ ከወንድሞች መካከል ከወንድሞች ወገን ያላመነች ሚስት ያለው ከእህቶች መካከል ደግሞ ያላመነ ባል ያላትስ አሁን እኮ ጥክ ድረስ ያለ ምክንያት ያላመነ ባል ያላመነች ሚስት ስትኖርስ መጀመሪያ ደረጃ ከመንከሳቀሳችሁ በፊት ይሄ ክፍል ያላመነ ሰው ስለማግባትና ስላለማግባት አይደለም እሱ ጥያቄ የለውም እነዚህ ከማመናቸው በፊት ያላመነ ያላቸው ናቸው እንጂ መጽሐፍ ቅዱስ ያላመነ በማግባት black and white ያላመነ የትዳር ጓደኛ ሲኖር ልፍታ አልፍታ ነው እንጂ እቺን ወስዶ ያላመነ ሰው የማግቢያ ጥቅስ አትሆንም
ያላመነ እጮኛ አለኝ ላግባው አታግቢው የኔት
የእግዚአብሔር ፈቃድ ምን ይመስላል ኖ እጮኛዬ አማኝ አይደለችም ምን ይሻላል ኖ የእግዚአብሔር ፈቃድ ነገረኝ ምንም ጸሎት ማያስፈልገው ነገር ኖ አንድ ሁለት ጥቅሶችን ጠቅሳለሁ እኔ ከጥቅስ በላይ ነው በርግጥ ጥቅስ ከፈለጋችሁ ነው እንጂ ከጥቅስ እንዴው ዝም ፕራክቲካሊም ስታስበው ማይሆንም ግን ለምሳሌ ባለፈው ሳምንት ያነበብነው ምዕራፍ 7 ቁጥር 39 አንደኛ ቆሮንቶስ ምዕራፍ 7 ቁጥር 39 ሴት ባሏ በሕይወት ሳለ የታሰረች ናት ይልና ባሏ ቢሞት ግን የወደደችውን ልታገባ ትችላለች ይላል አንድ ነገር ዘልያለሁ መጣበታለሁ ሴት ባሏ በሕይወት ሳለ የታሰረች ናት እሺ ባሏ ቢሞት ግን የወደደችውን ልታገባ ነፃነት አላት ማለበቃ የወደደችውን ልታገባ ነፃነት አላት አንዲት ብቻ ናት ፕሪኮንዲሽን ቅድመ ሁኔታ አንድ በጌታ ይሁን እንጂ አግኝታችሁት እንደሆነ እንጂ በጌታ ይሁን እንጂ አየ እዚህ ላይ ኮምፕሮማይዝ የለም እዚህ ላይ ማመቻቸት የለም በጌታ ይሁን እንጂ ብቻ ኦኬ በጌታ ካልሆነስ አይ ብትወደውም አይ ብቻ በጌታ ይሁን እንጂ ብቻ በጌታ ይሁን እንጂ የወደደችውን ልታገባ ነፃነት አላት የፈለገችውን ልታገባ የወደደችውን ልታገባ ነፃነት አላት ቅድመ ሁኔታ ምንድነው ያመነ ይሁን ብቻ በጌታ ይሁን ብቻ ሁለተኛ ቆሮንቶስ ምዕራፍ 6 በጣም ብዙ ጊዜ ምን ጠቅሰው መጽሐፍ ቅዱስ ክፍል ነው እሱን ጠቅስላችኋለሁ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ከማያምኑ ጋር በማይመች አካሄድ አትጠመዱ ጽድቅ ከአመጽ ጋር ምን ተካፋይነት አለው ብርሃን ከጨለማ ጋር ምን ህብረት አለው ማይ ፍሬንድ ሶ ያመነ ሰው ምንድነው ብርሃን ያላመነ ምንድነው ጨለማ ትንሽ እኮ በቃ ላወራችሁ ነው ምን ይሻላችኋል ያላመነ ጓደኛ አለኝ የት ነው ያለው በጨለማ
ይሄ እኮ መጽሐፍ ቅዱስ ግልጽ እኛን አሁን ሲጠራን እግዚአብሔር ከድቅድቅ ጨለማ ወደሚደነቅ ብርሃኑ ነው የጠራን። አንድ ያላመነ ሰው ስፒሪቹአሊ በመንፈስ የት ነው ያለው? ጨለማ። ኢንፋክት መጽሐፍ ቅዱስ በጨለማ ነበራችሁ ብቻ አይደለም የሚለው፣ ኤፌሶን ምዕራፍ 2 ላይ ስታነቡ እናንተ ራሳችሁ ጨለማ ነበራችሁ ይላል። ጨለማ ራስ ዳር ሞራሊ ጨለማ ማለት ነው። ጨለማ ምንም በጣም ሳይመናፈስ ጨለማ ማለት ነው። ጨለማ ማለት ሰው የሄደ ነው ግን ማየት አይችልም። ወደዚህ ነው የሄድኩ ያለሁት ብሎ ለማሰብ የሚያስችል አቅጣጫ ጠቋሚ የለውም። ያን ሰው የታገበልሽ ወዴት እንደሚሄድ ማቅ ሞራል ጀጅመንት የሌለው ልክ ነው ልክ አይደለም ብሎ ጀጅ ለማድረግ ከለር ብታሳየው ይሄ አረንጓዴ ነው ቢጫ ነው አያውቅም። ይሄ ወደ ፒያሳ ነው ወደ እንትን አያውቅም። ጨለማ ራሱ ጨለማ፣ በጨለማ መመላለሳ ራሱ ጨለማ። ያላመነ ሰው የት ነው ያለው? ይሄን እኮ ስፒሪቹአሊ ወንድሞች እናቶች ስፒሪቹአሊ መራራት የለባችሁም። ለእናንተም ለነበራችሁበት አሁን ሰዎችም ላሉበት ያላመነ ሰው በዲሞኒክ ስፊር ውስጥ ነው ያለው። ሰይጣናዊ በሆነ ሲስተም ውስጥ ነው የተያዘው። ዓለም በክፉ ተይዟል። ሁሉ ሰው አጋንንት አለበት እያለን ሳይሆን ሲስተሙ ጨለማ ነው፣ የሚኖረው በጨለማ ነው። ብርሃን በእርሱ ዘንድ የለም። ጌታን ስንቀበል ምን ሆነ? ብርሃን በራልን፣ ሕይወታችንም ብርሃን አረገው፣ ወደሚደነቅ ብርሃኑ ጠራን። ምን ማለት ነው? ፐርፐዝ አለው ሕይወታችን። ወዴት እንደምንሄድ እናውቃለን። ሞራሊ ጀጅ ማድረግ እንችላለን። ግራና ቀኝን ለይተን እናውቃለን። ሕይወታችንን አበራው እግዚአብሔር። ሶ ሁለት ከዛ ይመጡ አይጋቡም፣ መጋጠም የለውም፣ አይጋጠሙም። በጣም ሲንግሎች እዚህ ስላላችሁ አንዳንድ ወጣቶችን ስለማይ ግን እኮ ጥሩ ሰው ነው የሚሉ ሰዎች አሉ። አንቺ ማግባት የምትፈልጊው ጥሩ ሰው ነው ወይስ መንፈሳዊ ሰው ነው? የጥሩ ሰው መለኪያ ውስጥ ምንድን ነው? በጨለማ ውስጥ ያለ ጥሩ ሰው ምን ማለት ነው? እግዚአብሔር እንዲያስብ እንዳስብ እንጂ እግዚአብሔር በሚያይበት መነጽር እንመልከት እንጂ ዓለምን እግዚአብሔር ሲያያት ዓለምን ሰው በክርስቶስ ካልሆነ የሞተ ነው። እንደዛ ብሎ ማሰብ እኮ በጣም ጥሩ ነው። ሰው ያለ ክርስቶስ የሞተ ነው። በሥጋ እየኖረ በመንፈስ የሞተ ነው። ይህ ስድብ አይደለም። ክርስቲያን ያልሆኑት ላይ መሳለቅ አይደለም። ጴንጤ ቸርች ያልመጡት ላይ እየተሳለቅን አይደለም። ስፒሪቹዋል። ለዚህ እኮ ነው ወንጌል የምንሰብከው። ወንጌል እኮ የምንሰብከው እሺ፣ ሰው ሁሉ ጥሩ ነው ቢለን እንዴት ነው ወንጌል የሚሰበከው? ሰው ጥሩ አይደለም ብለን ስለምንነሳ እንድ ሁሉ ኃጢአትን ሰርተዋልና ጥሩ ሰው ናቸውና እኮ አይልም። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል። ሰው ምንድን ነው? ክብር የጎደለው የእግዚአብሔር ክብር እግዚአብሔር በሚያይበት መነጽር እንጂ የሚያምንን ሰው በስጋ እየመዘንን መለኪያችን እኮ ስጋ ሆነ። የሚያምን ምን የመሰለ ትሁት በመንፈስ ቅዱስ የተሞላ ጌታን የሚያገለግል ድካም ቢኖርበትም እንኳን ኢየሱስ አዲስ ሰው ያረገው ሰው ስናገኝ አጭር ነው፣ ረጅም ነው፣ ጥቁር ነው፣ ቀይ ነው፣ ኦሮሞ ነው፣ አማራ ነው፣ ትግሬ ነው እንላል። ያላመነውን ሳውል መሳይ ሰው አይ ጥሩ ሰው ነው። እንዴት ነው ይሄ ሰውዬ ጥሩ ያልሆነው እና ያኛው ጥሩ የሆነው? እግዚአብሔር በሚያይበት መነጽር እንጂ እኔት እንዴ። በኋላ እኮ አይጠቅማችሁ። ለምንድን ነው ስጋ መመዘኛ የሆነው? ዘላቂ ያልሆነው በቀደም እኮ እንደተናገርኩት ነው። በስጋ አይተሽው ናይስ የመሰለው ሰውዬ 5 ዓመት ስጪው፣ 10 ዓመት ስጪው፣ 20 ዓመት ተጋቡ። አይዝ ነው ዘሴ አንዳንድ ፎቶዎችን ሳይ ፍጥነቱ ያስገርመኛል። እስላይ ፍጥነቱ ያስገርም 18 አመታችን ነው እኛ ከተጋባን። የሰርጋችን ፎቶ አልፎ አልፎ ለማየት ስሞክር ኦ ማይ ጉድነስ ካዛስ እድሜ የሚባል የእግዚአብሔር ጸጋ መነጽር አላረግም ነበር አይንህ ማየት ይዳከማል መስመር መዝለል ጀመርኩ አይመስልም ያንኔ አይንን ሰው አይን አይቶ ትዳር ውስጥ ይገባል ቀስ ብሎ መስመር ለሚዘለው እንዴት እንዲህ ሊሆን ይችላል እንዴት ሊሆን ይችላል እንዴ ማየውለት እኮ ነው ጻጉር ጻጉር ግዜ አሰጣው
ማራም በቃ እንዴ አልነበርኩም ዛሬ ግኖኛለሁ ይያልክ እንድዘምር ያረጋ
የከለሩ ሌላ መሆን መሳሳቱ ያንዳንዶቻችን ደግሞ ይሄድ ይሄድ ይፈልግ ማቆሚያ የሌለው ይፈልገ የፈለገ ጉባኤ በንቀመት ምሄድ ሰው የሆነ ሰው ጸጉር አይቶ እንዴት ጥሩ ሰው ነው ይላል ጌታ ኢየሱስ ለሃይማኖት መሪዎች ያስተምር በመልክ አትፍረዱ አለ አንዴ ሲያስተምር ዮሐንስ ወንጌል ላይ በመልክ አትፍረዱ ምክንያቱም በመልክ ነው የሚፈርዱት እነሱ በመልክ አትፍረዱ በመልክ አትመዝኑ መልክ እግዚአብሔር እኮ ሽጋችንን አይደለም መልክ የሚለው እግዚአብሔር እኮ መልክ ሲል ሌላ አለው የልጁ መልክ በውስጣችን የተሳለ እሱ ያለው ሰው ነው ጥሩ ሰው ጌታን የተቀበለ ራሱን በቅድስና ለማኖር የሚተጋ ደካማ ሰው ይሻልሻል እንዴ በመልክ መዝነው ሲጻጻቱ የሚኖሩ ሰዎች አሉ እኮ የዘላለም ነገር ነው እግዚአብሔር የሚነግራችሁ ጥሩ ሰው ነው ደግ ሰው ነው ደግሞ በጣም ከደከሙ ጴንጤዎች ጋር የሚያወዳድሩ እህቶችና ወንድሞች አሉ እንትና ክርስቲያን ነው እንትና ከእንትና እሱ ይሻለኛል ማለት ነው አንቺ ጎር ኧረ ስለ እግዚአብሔር እኔ እንደኔ እንደኔ የጌታን ስም እየጠራ ያቃተው ደካማ ብራዘር ይሻል በብርሃን ነው ያለው spiritual ደግሞ አዳኝ እነሱ የሆኑ ይመስል ጌታን አስቀብለዋለሁ የሚሉ ሰዎች አሉ። በመጀመሪያ ኳሳ ደርሰው አያቀብለው በጣም የሚያስቀክ ጌታን አስቀብለዋለሁ ምን ማለት ነው? ማዳን የእግዚአብሔር አይደል እንዴ? እነዛ ምን ሰዎች አሉ? By the way, እህቶች በተለይ እህቶች በዓለም ሆኖ የፈለገሽ ሰው አው ቸርች ነው የምትሄጂው ቸርች መጣለው ካለ በአብዛኛው ጌታን ፈልጎ አይደለም። በአብዛኛው ከልምድ ማለት ነው። ይሄ ጥቅስ አይጠቀስም ለዚህ ከልምድ እህቶችን ተከትለው አገልጋይ ሆነው ይቀሩ መንፈሳዊ ሰዎች አሉ። ኤክሰፕሽንስ ይባላሉ ብርቅዬ። በአብዛኛው ሰው ሊያገባ የፈለገውን ሰው ተከትሎ ከመጣ ከልምድ እኔም ቸርች መሄድ ፈልጋለሁ ጌታን ማገልገል ፈልጋለሁ እንትን ማድረግ ፈልጋለሁ ካንቺ ጋር ስኖር ጌታን አብረን ያገለገለን እንኖራለን ብለው ለተወሰነ ቀን መተው ከሰርግ በኋላ እሷን ቸርች መሄድ የከለከሉ ብዙ ባሎች አሉ። እንኳን እነሱ ሊመጡ እኛ እኮ ባይ ዘ ወይ ህይወት ነው የሚሻለው ሳይገባ ቢቀርስ በጣም የራስን አግብተ ምናም እንደምትሉ ተረጥራችኋለሁ ግን ዘክ ምን እኮ የዘላለም ጋብቻ እኮ አለ የዘላለም ጋብቻ እኮ ይጠብቀናል ቢቢከርስ እንዴ ይፈጠማማውን ለማቃናት ሞክረን ቀንድ ሲቀቀል ለሰላሳ ነው ታውቁ እንደሆነ እና ሰው እንኳን ሊበላ ይችላል ግን ውሻ ወይ ምናምን ከበላው እርጥብ መስሎት አንደኛ አይፈጭም ቀስ ያለ ሆድ ውስጥ ይደርቃል ቀንድ የለሰለሰና የተቀቀለ ቢመስልም ቀንድ ነው ከገባ በኋላ ቀጥ ካለ ወንሞቸናቶች የተለሳለሰ የሚመስል መልክ ሁሉ አይዋጥም ሰው ስጋ ነፍስ መንፈስ ነው የነኝ ውሁድ ነው ሁለቱም አንድ ስጋ ይሆናሉ ከዚህ በኋላ አንድ እንጂ ሁለት አይደሉም ሲል እነኚህን ዩኒየኖች ነው የሚጨምረው የስጋው ቃል ነው ሰው በስጋ አንድ የሆነ ይመጣል የስጋ ዩኒቲ ምናቀው ነው ያወራ ነው እሱ ቢያቀተም እንኳን አለው መፍቴ የነፍስ ዩኒቲ አላቸው ስሜትን ይጋራሉ እውቀትን ይጋራሉ አንድ የሆኑ ይመጣሉ በአስተሳሰብ ሸፕ እየተደረጉ ይመጣሉ በእውቀት በስሜት ሸፕ እየተደረጉ ይመጣሉ ከባለና ከሚስት ባለና ሚስት አብረው በኖሩ ቁጥር ባይ ዘ ወይ የምታስበውን ልታስብ የምትችለውን ማወቅ ጀምራለሁ ነው እሷም እንደዛው ላስብ የምችለውን ታቋለች የሆነ ሁኔታ ሲፈጠር እንደዚህ እንደምታስብ ጠርጥሬ አረኩት የምትለኝ ጥርጣሬ ሳይሆን ኦልሞስት ነው በቃ በኖርክ ቁጥር በነፍስ እየተሳሰርክ ትመጣለህ ግን ባልና ሚስት ደግሞ አንድ የሚሆኑት በመንፈስ ይሄ በትምህርት አይመጣም በልምድ አይመጣም ዘመን በመቁጠር አይመጣም አደገኛ ነው ሰው በመንፈስ አንድ ካልሆነ በስጋ ስለተዋደደ ቢጋባ የዘመናት ጣጣ ነው መንፈስ አንድ አይሆንም ጨለማና ብርሃን አንድ ስለማይሆን ሶ ያላመን አታግቡ ፕሊስ ለዘለቄታ አብሬ ህይወትን ሸር ላረጋት እችላለሁ ነው ጥያቄ የትዳርን ዋጋ የፍችን አጸያፊነት ከፍ አርጎ በማሳየት ኢየሱስን የምናከብርበት ዘመን ያርግልን ሊስን ወንድሞቼ ናቶች የኛ ትዳር ከፍ ሲል የኛ ትዳር ሞዴል ሲሆን የሚከበረው እግዚአብሔር ነው የኛ ትዳር ከፍ ሲል እኮ የሚከበረው እግዚአብሔር እንዴት ብትኖሩ ነው እንደ ኢየሱስ ለመመስከር የሚመች እንዴት ብትኖሩ ነው ፕሪንሲፕላችሁ ምንድነው መስቀሉ ስለማትጣሉ ነው በጣም እንጣላለን በምን ትፈቱታላችሁ በመስቀል ትልቁ የችግር መፍቻ ዘዴው የጥላቻ መፍቻ ዘዴው መስቀል ስለሆነ ለዘለቄታ ትዳርን ከፍ በማድረግ ኢየሱስን የምናገኘው